የዲደብሊው ዜና።
በመጀመሪያም ርዕሶቹን እንሆ። ራሱን የሊቢያ የመረጋጋት መንግስት ብሎ የሚጠራው የምስራቅ ሊቢያ ስብስብ የኢትዮጵያ፣ የሶማሊያ፣ የኤርትራና የሱዳን ዜጎች ሊቢያ ግዛት እንዳይገቡ አገደ። የጦር አበጋዝ ኸሊፋ ሀፍጣር የሚዘውሩት ስብስብ ትናንት ባወጣው መግለጫው እንዳስታወቀው የአራቱ ሀገራት ዜጎች በየብስ ባየርም ሆነ በባህር የሊቢያን ግዛት መርገጥ አይፈቀድላቸውም። አውሮፓን የገለበው የሙቀት ማዕበል የሰዎች ሕይወት እያጠፋ የትምህርት ሂደት ሥራና እንቅስቃሴንም እያስተጓጎለ ነው። አለቀት የናረው ሙቀት ያንገበገባቸው አንዳንድ ሰዎች ዘለው ወንዝ፣ ኩሬና ገንዳ ውስጥ እየገቡ ሞተዋል። መንግሥታት ትምህርት ቤቶችን ሲዘጉ የሥራ ጊዜና ስፍራን ለመቀየር ተገደዋል። የዓለም የአቶሚክ ተቆጣጣሪ ድርጅት IAEA የኢራንን የኒኩሌር ተቋማትና ንጥረ ነገር በቅርቡ እንደሚፈትሽ አስታወቀ። ኢራን ግን የኒኩሌር ጉዳይ የሚነሳው ከዩናይትድ ስቴትስ ጋር ያደረገችው ስምምነት ገቢራዊነት ሲረጋገጥ ብቻ ነው ባይ ነች። እስራኤል ደቡባዊ ሊባኖስን ለቃ እንደማትወጣ በድጋሚ አስታውቃለች። ዜናው በዝርዝርም። የምስራቃዊ ሊቢያን የሚቆጣጠረው ስብስብ የኢትዮጵያና የሌሎች የሶስት ሀገራት ዜጎች ሊቢያ እንዳይገቡ አገደ። ሊቢያ ወደ አውሮፓ መግባት ለሚመኙ የአፍሪካ ስደተኞች ዋና መተላለፊያ ሀገር ናት። ለደላሎች በሺ የሚቆጠር ዶላር እየከፈሉ በቅጡ ባልተሰሩ ጀልባዎች ከሊቢያ ጠረፎች ተነስተው የሜዲትራኒያን ባህር ለማቋረጥ ሲሞክሩ በርካታ ስደተኞች ያልቃሉ። ራሱን የሊቢያ ብሔራዊ መረጋጋት መንግስት ብሎ የሚጠራው ስብስብ የአራቱ ሀገራት ዜጎች ወደ ሊቢያ እንዳይገቡ ያገደውም የስደተኞችን ጉዞ ለመገደብ እንደሆነ ብዙዎች አምናሉ። የተባበሩት መንግስታት ድርጅት እውቅና የሰጠውን የትሪፖሊ መንግስትን የሚጻረረው የሊቢያ የመረጋጋት መንግስት ትናንት ባወጣው መግለጫ የኢትዮጵያ፣ የኤርትራ፣ የሶማሊያና የሱዳን ዜጎች በአየር በየብስም ሆነ በባህር ሊቢያ ግዛት እንዳይገቡ ታግደዋል። የብሔራዊ መረጋጋት መንግስትን የሚዘውሩት የጦር አበጋዝ ኸሊፋ ሀፍጣርና ልጃቸው በተለይ የእስያ ስደተኞችን በማሸጋገር ወንጀል በተደጋጋሚ ይወቀሳሉ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞንን ከኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ጋር በሚያዋስነው ቀሬ በተባለ ስፍራ የጸጥታ አስከባሪዎች መንገደኞችን አግተው ከነበሩ ታጣቂዎች ጋር ባደረጉት የተኩስ ልውውጥ ቢያንስ ሶስት የጸጥታ አስከባሪዎች መገደላቸውን ነዋሪዎችና ፖሊስ አስታወቀ። ነዋሪዎችና የፖሊስ አዛዥ እንደሚሉት ግጭቱ የተነሳው ታጣቂዎቹ መንገደኞችን አግተው ለመውሰድ፣ ጸጥታ አስከባሪዎቹ በአንጻሩ ላለማስወሰድ በገጠሙት የተኩስ ልውውጥ ነው። ፖሊስ የኦነግ ሸኔ አባላት ያላቸው ታጣቂዎች ባለፈው እሁድ ከአዲስ አበባና ከቡታጅራ የተነሱ የህዝብ ማመላለሻ ተሽከርካሪዎችን አስቁመው መንገደኞችን አግተው ለመውሰድ ሞክረው ነበረ። አንድ የሶዶ ወረዳ ነዋሪ እንዳሉት የወረዳው ፖሊስ አባላትና ሚሊሻዎች ከአጋቾቹ ጋር የተኩስ ልውውጥ አድርገዋል። ሌላኛው ነዋሪ በበኩላቸው ታጣቂዎቹ ካገቷቸው መንገደኞች አብዛኞቹን ለቀው ዘጠኙን ግን ይዘው መሄዳቸውን ተናግረዋል። የምስራቅ ጉራጌ ዞን ፖሊስ መምሪያ ዋና አዛዥ ኢንስፔክተር ሙሰማ ጀማል ግን ከፍተኛ ዋጋ ተከፍሎበት ባሉት የተኩስ ልውውጥ ታጋቾቹ በሙሉ መለቀቃቸውን አስታውቀዋል። ሶስት የጸጥታ አስከባሪዎች ባልደረቦች መገደላቸውንም አረጋግጠዋል።
ታጋቾቹን አግተው እየሄዱ እያለ ነው የኛ ፖሊስ ያለ የኛ አድማብተና ክልሉ አድማብተና ልዩ ኃይል እንዲሁም ሚሊሻ አግቶ ሲወስዱ ከፍተኛ ዋጋ ተከፍሎ ነው ታጋቾቹ ማስለቀቅ ያሉ ማለት ነው። በመጀመሪያ ዙር 20 ከዛ በኋላ ወደ 28 አካባቢ በድምሩ 44 ወንድ፣ 4 ሴት፣ 48 ታጋቾች ማስለቀቅ ተችሏል ማለት ነው። ሙሉ በሙሉ አስለቅቀናል ማለት ነው። በዚህ የሞት ሽረት ትግል አንድ ከፍተኛ የፖሊስ መኮንን እንዲሁም ደግሞ አንድ ሚሊሻ፣ አንድ የአድማ ብተና ልዩ ኃይል በድምሩ 3 የጸጥታ ኃይል መስዋዕት ከፍለዋል በዚህ ጉዳይ።
የሐዋሳው ወኪላችን ሸዋንግዛው ወጋየሁ እንደዘገበው ባለፈው መጋቢት አንድም የማዕከላዊ ኢትዮጵያ ክልል ፖሊስ ኮማንደር እና በሲቪል ነዋሪዎች ላይ ተመሳሳይ ጥቃት ደርሶ ነበረ። የኬንያ መንግሥት ናይሮቢ የሚገኘውን የጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያን ለማስፋፋት ከቻይና የመንገድና ድልድይ ግንባታ ኩባንያ ጋር የ1.2 ቢሊዮን ዶላር ስምምነት ተፈራረመ። ኬንያ የአውሮፕላን ማረፊያም የባቡር መስመርና መንገዶችን በማሻሻል እንደ ኢትዮጵያና ሩዋንዳ ተጓዦችንና የሀገር ጎብኚዎችን ቁጥር ለማሳደግ እየጣረች ነው። የጆሞ ኬንያታን ዓለም አቀፍ አውሮፕላን ማረፊያ ለማስፋፋት የኬንያ መንግስት ከዚህ ቀደም አዳኒ ግሩፕ ከተባለ የህንድ ኩባንያ ጋር አድርጎት የነበረውን ውል ሐቻምና ሰርዞት ነበር። የኬንያ የትራንስፖርት ሚኒስትር ዴቪስ ቺርችር አሁን እንዳሉት ግን የጆሞ ኬንያታ አውሮፕላን ማረፊያ የማስፋፋ ግንባታ ሲጠናቀቅ በአመት 22 ሚሊዮን መንገደኞች ያስተናግዳል። አውሮፕላን ማረፊያው አሁን የሚያስተናግደው በአመት 7.5 ሚሊዮን መንገደኞችን ነው። የአውሮፓ ሀገራትን የመታው የሙቀት ማዕበል ህይወት እያጠፋ ስራና እንቅስቃሴንም እያስተጓጎለ ነው። በደርዘን የሚቆጠሩ ሰዎች ሙቀቱን ሽሽት ተንደርድረው ወንዝና ኩሬ ውስጥ እየገቡ ሞተዋል። ደቡብ ፈረንሳይ ውስጥ የሁለትና የአራት ዓመት ህፃናት መኪና ውስጥ እያሉ በመኪናው ግለት ምክንያት ሞተው ተገኝተዋል። ፈረንሳይ፣ ብሪታንያና ኢጣሊያ በሙቀቱ ማየል ምክንያት የኃይል ማመንጫ ጄኔሬተሮች መበላሸታቸው ዛሬ ተዘግቧል። አብዛኞቹ ሀገራት ትምህርት ቤቶችን በከፊል ወይም ሙሉ በሙሉ ሲዘጉ የሥራ ሰዓትና የመስሪያ ቦታዎችን ለመቀነስ፣ ለማቋረጥና ለመቀየር ተገደዋል። ባለሙያዎች እንዳሉት ጀርመንን ጨምሮ በብዙዎቹ ሀገራት የሙቀቱ መጠን እስከ 40 ዲግሪ ሴልሲየስ ይደርሳል። ነገ ሐሙስና ከነጎዲያ አርብ ደግሞ የከፋ ይሆናል ነው የሚባለው። የዘንድሮው የአውሮፓ ሙቀት እንደ ግሪጎሪያኑ አቆጣጠር ነሐሴ 2003 ከደረሰው ከፍተኛ ሙቀት ወዲህ በጣም የከፋ ነው ተብሏል። በ2003 አውሮፓን በገለበው ሙቀት 80 ሺህ ያክል ሰዎች ሞተው ነበረ። ይህ ዶቼ ቬለ ነው። ኢራን የኒኩሌር መርሃ ግብሯን እና ተቋማቷን ለሌሎች ወገኖች የምታሳይና የምታስፈትሸው ከዩናይትድ ስቴትስ ጋር የጀመረችው ድርድር የመጨረሻው ደረጃ ላይ ሲደርስ ብቻ እንደሆነ አስታወቀች። የዓለም የአቶሚክ ተቆጣጣሪ ድርጅት ወይም በእንግሊዝኛ ምህጻሩ IAEA የበላይ ኃላፊ ራፋኤል ግሮሲ መስሪያ ቤታቸው የኢራንን የኒኩሌር ተቋማት በቅርቡ እንደሚጎበኝ ዛሬ ማርፈጃው ላይ አስታውቀው ነበረ። ግሮሲ እንደሚሉት የኒኩሌር ተቋማቱን መፈተሽና የኒኩሌር ንጥረ ነገሩ ያለበትን ደረጃ ማወቅ የኢራንና የዩናይትድ ስቴትስ ስምምነት አካል ነው። በዚህም ምክንያት መስሪያ ቤታቸው ፍተሻውን ለመቀጠል ከእንግዲህ የሚያስፈልገው የፍተሻውን ቴክኒካዊ ጉዳይና ጊዜውን ከኢራን መንግስት ጋር መቁረጥ ብቻ ነው።
እና በፍተሻው በዝርዝር አፈጻጸም ቀናት ሂደቶችና ስፍራዎችን በሚመለከት በጣም በቅርቡ እንስማማለን። ከዚህ ቁጥጥሩ በእርግጥ ይጀመራል። እርግጥ ነው ይህ የሚደረገው ከኢራን መንግስት ጋር በመተባበርና በመግባባት ነው። ይህን ማድረግ እንደማይሳነን አልጠራጠርም።
የኢራን ምክትል የውጭ ጉዳይ ሚኒስትር ኻዚም ጋሪባባዲ ዛሬ ማርፈጃው ላይ እንዳሉት ግን የኒኩሌር ጉዳይ የሚነሳው በድርድሩ የመጨረሻ ምዕራፍ ወቅት ነው። በምክትል ሚኒስትሩ መግለጫ መሰረት በኢራን ላይ የተጣለውን ማዕቀብ ማንሳትን ጨምሮ ዩናይትድ ስቴትስ ሁነኛ እርምጃ መውሰዷ ሲረጋገጥ የኒኩሌር ጉዳይ ለድርድር ይቀርባል። የእስራኤል ጦር ደቡባዊ ሊባኖስን መደብደቡን ዛሬም እንደቀጠለ ነው። የሊባኖስ መንግስት መገናኛ ዘዴ ዛሬ እንደዘገበው የእስራኤል ጦር ያዘመተው ሰው አልባ አውሮፕላን ካፋር ሩማን በተባለችው ከተማ አጠገብ በመኪና ይጓዙ የነበሩ ሁለት ሰዎችን ገሏል። የእስራኤል ጦር ትናንትም እዚያው ደቡባዊ ሊባኖስ ውስጥ ሌሎች ሁለት የሊባኖስ ዜጎችን ገሏል። የእስራኤል ባለሥልጣናት አሸባሪ የሚሏቸውን ሰዎች መግደላቸውን እንደሚቀጥሉ አሁንም እየዛቱ ነው። የእስራኤል መከላከያ ሚኒስትር እስራኤል ካትስ በበኩላቸው እስራኤል በኃይል ከያዘችው ከደቡባዊ ሊባኖስ ግዛት ለቃ እንደማትወጣ በድጋሚ አስታውቀዋል። ካትስ የእስራኤል ጦር የሊባኖስን ግዛት እንደማይለቅ ያስታወቁት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ መንግስታቸው ከኢራን ጋር ያደረገውን ስምምነት ለአረብ መንግስታት ለማስረዳት መካከለኛው ምስራቅን በሚጎበኙበት ወቅት መሆኑ ነው። የእስራኤል እርምጃና አቋም ዩናይትድ ስቴትስና ኢራን የተፈራረሙትን የመግባቢያ ስምምነት ሊያፈርሰው ይችላል የሚል ስጋት አሳድሯል። በመጨረሻም ካናዳ፣ ዩናይትድ ስቴትስ እና ሜክሲኮ ውስጥ በተያዘው የዓለም የእግር ኳስ ዋንጫ ግጥሚያ ዛሬ በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት ላይ ከቡድለ ስዊዘርላንድ ከካናዳ ቦስኒያ ሄርዞጎቪና ከቀጠር ቡድናት ጋር ይጋጠማሉ። ከዚህ ቀደም ስዊዘርላንድ ቦስኒያ ሄርዞጎቪናን 4-1 ካናዳም ቀጠርን 6-0 አሸንፈው ነበር። ቀጠርና ስዊዘርላንድ 1-1 ካናዳና ቦስኒያ ሄርዞጎቪና 1-1 ነበር የተለያዩት። ከምድቡ ካናዳ በአራት ነጥብና በስድስት የጎል ክፍያ የመጀመሪያውን ደረጃ ስትይዝ ስዊዘርላንድ በአራት ነጥብና በሶስት የጎል ክፍያ የሁለተኝነቱን ደረጃ ይዛለች። ቦስኒያ ሄርዞጎቪና ሶስተኛም ቀጠር አራተኛ ናቸው። ይህ ዶች ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሚ ላስታውሳችሁ። ራሱን የሊቢያ የመረጋጋት መንግስት ብሎ የሚጠራው የምስራቅ ሊቢያ ስብስብ የኢትዮጵያ፣ የሶማሊያ፣ የኤርትራና የሱዳን ዜጎች ሊቢያ ግዛት እንዳይገቡ አገደ። የጦር አበጋዝ ኸሊፋ ሐፍታር የሚዘውሩት ስብስብ ትናንት ባወጣው መግለጫ እንዳለው የአራቱ ሀገራት ዜጎች በየብስ ባየረም ሆነ በባህር የሊቢያን ግዛት መርገጥ አይፈቀድላቸውም። አውሮፓን የገለበው የሙቀት ማዕበል የሰዎች ህይወት እያጠፋ የትምህርት ሂደት ስራና እንቅስቃሴንም እያስተጓጎለ ነው። አለቀጥ የናረው ሙቀት ያንገበገባቸው አንዳንድ ሰዎች ዘለው ወንዝ ኩሬና ገንዳ ውስጥ እየገቡ ሞተዋል። መንግስታት ትምህርት ቤቶችን በከፊል ወይም ሙሉ በሙሉ ሲዘጉ የስራ ጊዜና ስፍራን ለመቀየር ተገደዋል። የዓለም የአቶሚክ ተቆጣጣሪ ድርጅት IAEA በምህጻሩ የኢራንን የኒኩሌር ተቋማትና ንጥረ ነገር በቅርቡ እንደሚፈተሽ አስታወቀ። ኢራን ግን የኒኩሌር ጉዳይ የሚነሳው ከዩናይትድ ስቴትስ ጋር ያደረገችው ስምምነት ገቢራዊነት ሲረጋገጥ ብቻ ነው ትላለች። እስራኤል ደቡባዊ ሊባኖስን ለቃ እንደማትወጣ ዛሬ በድጋሚ አስታውቃለች። የዜናው መልእክት እስካሁን ነበር።